ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ዝግጅቶች መካከል
የጊዜ ጉዳይ ነው እንጂ የጎረቤት ሀገራትን ሰላም ማጣት የሚያስከትል ነገር ነው።
የሰላም እጦትና የደህንነት ስጋት በኢትዮጵያ ማህበራዊና ኢኮኖሚያዊ ተጽዕኖዎችን መፍጠሩ ሲነገር ቆይቷል። ስለ ተጽዕኖው ስፋት የሚያወሳ መሰናዶ ለምሽቱ ተካትቷል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። በቅንብሩ አብራን የምትቆየው ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚው ዝግጅት እንሻገር። ኢትዮጵያ ውስጥ በተለያዩ ሀገሪቱ ክፍሎች እየተከሰቱ ያሉ ግጭቶች ከጊዜ ወደ ጊዜ እየተባባሱ መቀጠላቸውን ባለሙያዎች ይናገራሉ። ለመሆኑ የሰላም እጦት በሀገሪቱ ምጣኔ ሀብትና በአፍሪካ ቀንድ ደህንነት ላይ የጋረጠው አደጋ ምን ይመስላል ስትል ኤደን ገረመው የመብትና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር ከሆኑት አቶ በፍቃዱ ኃይሉና በኢትዮጵያ ኢኮኖሚክስ ማህበር ከፍተኛ ተመራማሪ የሆኑትን ዶክተር አረጋ ሹመቴን አነጋግራለች። እንደሚከተለው አቀናብራለች።
የዩናይትድ ስቴትስ ውጭ ጉዳይ ቢሮ በጎርጎሮሳውያኑ ሐምሌ 31 2023 ባወጣው የጉዞ ማማከሪያ ወደ ኢትዮጵያ የሚጓዙ ዜጎች ጉዟቸው ተገቢ መሆኑን ቆም ብለው እንዲያጤኑ የሚያሳስብ ሶስተኛ ደረጃ ማስጠንቀቂያ አውጥቷል። በኢትዮጵያ ካሉ የድንበር አዋሳኝ ከተሞች በተጨማሪም በ8 ክልሎች ድንገት የሚገነፍሉ አመጽና ግጭቶች፣ ወንጀል፣ ሽብርተኝነት፣ ጠለፋና የኮሙኒኬሽን መቆራረጦች መኖራቸው ለዚህ ውሳኔ በምክንያትነት ሰፍሯል። ይህም በሀገሪቱ የቱሪዝም ዘርፍ ላይ ትልቅ ጠባሳ የጣለ ነው። የመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ የሰላም እጦት ሀገሪቱን ከፍተኛ ለሆነ የምጣኔ ሀብትና የዲሞክራሲ እጦት አጋልጧታል ይላሉ።
በብዛት የሚከታተለው የተባበሩት መንግስታት የሰብአዊ እርዳታዎች ጉዳይ ኦቻ የሚባለው በየጊዜው የሚያወጣው አክሰሲቢሊቲ ሪፖርት አለ። ተደራሽ ናቸው ወይስ አይደሉም ወይ የሚለው ላይ ነው። ከጊዜ ጊዜ የተለያየ ይቀያየር እንጂ ቦታ አንዳንድ ጊዜ ጭራሽ ተደራሽ አይሆንም፣ ሌላ ጊዜ ደግሞ ሌላው ቦታ ሊሆን ይችላል። እና እነዚህ እንግዲህ ትልልቆቹ ሶስቱ ክልሎች ማለትም ኦሮሚያ፣ አማራና ሶማሌ ክልል ማለት ነው፣ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ የመሳሰሉትን ክልሎች የሚያዳርስ ወደ እነዚህ አካባቢዎች አትሂዱ፣ ከሄዳችሁ ከፍተኛ ጥንቃቄ አድርጉ የሚሉ ማስጠንቀቂያዎች በኤምባሲዎችም በዚህ ዓለም አቀፍ የተባበሩት መንግስታት ኤጀንሲዎችን አማካኝነት እንትን እያለ ነው። በሰብአዊ መብቶች በዲሞክራታይዜሽን ላይ በሰላም ግንባታ ላይ እንደሚሰራ ሰው ከዚህ በላይ በጣም የሚያሳዝን ነገር የለም። በመሰረቱ አንድ መንግስት ዋነኛ ኃላፊነቱ ሰላምና መረጋጋትን ማስፈን ነው። ሰላምና መረጋጋት በሌለበት ሁኔታ ሰብአዊ መብቶች አይከበሩም፣ ዲሞክራሲያዊ ስርዓት መዘርጋት አይቻልም፣ ሶሻል ወርደር ወይም ማህበራዊ ስርዓት ይናዳል።
የሀገሪቱ የሰላም እጦት ቀውስ ከፍተኛ የሆነ ምጣኔ ሀብታዊ ጉዳት እያስከተለ መሆኑን ኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር አረጋ ሹመቴም ያረጋግጣሉ።
ግጭትና አለመረጋጋት ያለው በዋናነት ኢትዮጵያ የግብርና ምርት ትልቁን ድርሻማችን የሚባሉት ኦሮሚያ ክልል፣ አማራ ክልል ናቸው። እነዚህ ክልሎች 75% አካባቢ የሚጠቀሙ ከዛ በላይ የሚሆነው የኤክስፖርት ምርት የሚያመርቱ ናቸው። እንዳለመታደል ነው ደግሞ ግጭትና አለመረጋጋት እነዚህ አካባቢ ነው እየበዛ እየበረከት ያለው። ይህ ምንድን ነው? አንደኛ ራሱ አምራች ኃይሉ የሚባለው ግጭቱና አለመረጋጋቱ እርሱን ቀጥታ ስለሚነካው የመጀመሪያው ተጎ የሚጎዳ ባህባቀሱ ነው። ሁለተኛው ደግሞ የተመረቱ ምርቶች ጉዳት ይደርስባቸዋል፣ ይቃጠላሉ፣ ይወድማሉ። ሁለተኛው አቅጣጫ የለም። ሶስተኛው ደግሞ የተመረቱ ምርቶች ጉዳቱንም አልፎ እንኳን ከተመረቱ በኋላ ወደ ተጠቃሚው እንዳይደርሱ መንግስት ትራንስፖርቶች እንደ ልብ አለመገኘታቸው፣ መዘጋታቸው ወደ ማዕከላዊ ገበያው እንዳይቀርቡ ያደረጋቸው በመሆኑ ማለት ነው። ግብአትም አገኙ ያደርጋቸዋል አምራቾቻችንም አሉ። ሌላኛው አገልግሎት ዘርፍ ይጎዳል።
ዶክተር አረጋ አያይዞም ሀገሪቱ ቅድሚያ መስጠት የሌለባት ፕሮጀክቶች ላይ ማተኮሯ ይባስ ብሎም ግጭት ውስጥ መሆኗ ለስራ አጥነት፣ ለዋጋ ግሽበትና ቀጥተኛ የሆነ የውጭ መዋለ ንዋይ ፍሰት እጥረት እንዳጋለጣት ይገልጻሉ።
በግጭትና ለመረጋጋት ኢንጎሪንግ ካዋሰበት ምክንያት አንዱ ቅድመ ሁኔታ ስለሚበላሽ ማንም የውጭ ባለሀብት ወደ ሀገሪቱ ወጥቶ ኢንቨስት ማድረግ አይፈልግም በዚህ ተባለች ተማል። ስለዚህ ይሄን ሌላው የኢኮኖሚው ክፍል ነው በጭቁ ከሚቆሉ አንዱ የፎሬን ዳይሬክት ኢንቨስትመንት ወይም የውጪ ቀጥተኛ ኢንቨስትመንት ነው። እነዚህ እንደዋናው አናነሳን እንጂ ለምሳሌ የመንግስት የበጀት መቃወስ ሁሉ አንዱ ምክንያት በጀቱ እንዲቃወሳል ካልሽ አንደኛ የወጪ አቅጣጫውን ያጣምምበታል ወይም ያሰርበታል። ሌላኛው ደግሞ ገቢ እንዳይሰበስብ ማለት ነው። ለምሳሌ ዘንድሮ ልልቆቹ ክልሎች ገቢ ግጠኛነት ቁጥሩን በኋላ ቼክ ማድረግ ያለች በሰብሰብ አልቻሉ በሰብሰው በሽታ ማለት አማራ ክልል ግማሽን ፐርሰንት የሰበሰበ አይመስለኝም። ኦሮሚያ ክልልም እንደዚህ አስ የምንለውን አልሰበሰቡም ማለት የመንግስት የበጀት ጉለቱ በእጅግ ሲባሴዳ ማለት እንደሚታወቀው የ2015 በጀት አመት በጠደቀ ጊዜ 25% 26% የሚሆኑ የሀገሪቱ በጀት ለጦርነት ጉዳት ማቋቋሚያ ለተያያዥ ወጪዎችና ለብድር መክፈያ ነው የተባለው። ይሄ ማለት የጦርነት የተራዘመ ሄደው ማለት የመንግስት የበጀት አቅጣጫም ከካፒታል በጀት መንደቅ ወደ ሪከረንት በጀት ወደ ምርታማ ወደ አልሆነው የበጀት አቅጣጫ እያዘነበለ ይሄዳል።
የመብቶችና ዲሞክራሲ ልማት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ ይህ ግጭትን ተከትሎ የመጣ ፍራጥነትና ምጣኔ ሀብታዊ ችግር በሀገሪቱና ብሎም በመስራቅ አፍሪካ ጭምር የሰብአዊ ቀውስ ሊያስከትል እንደሚችል ይናገራሉ።
የኢትዮጵያ ግጭቶች ስናያቸው ከጊዜ ወደ ጊዜ የተባባሱ እና የከፉ የሚመጡ ይመስላል። ኢትዮጵያ አንደኛ በአፍሪካ ሁለተኛ የህዝብ ብዛት ያላት በጣም ትልቅ ሀገር ነች። ኢንተርናል የፖለቲካ ዳይናሚክሱ በጣም ውስብስብ ነው። ታሪካዊ ፋይዳዋም በጣም ወሳኝ ነው። በምስራቅ አፍሪካ ውስጥ ደግሞ የሰላም እና መረጋጋት ዋነኛ አንከር ተደርጋ ነበር የምትወሰደው በዓለም አቀፍ ኮሚኒቲም ሳይቀር ማለት ነው። ምክንያቱም በቅርብ ጊዜ ውስጥ ኢትዮጵያ በጣም የሰላም አስከባሪ ወታደሮችን በተለያዩ የአፍሪካ ሀገራት እስከ ማስተማራት ድረስ የምትታወቅ ሀገር ነበረች። አሁን ግን አንደኛ ራሷ የችግር ምንጭ የስደተኞች ምንጭ ልትሆን ትችላለች። ከዛም ውጭ ደግሞ የኢትዮጵያ ህብረተሰብ ከጎረቤት ሀገራት ህብረተሰብ ጋር በጣም የተሳሰረ ነው። ለምሳሌ ደቡብ ሱዳን ያለው የኒውየር ማህበረሰብ እና የጋምቤላ ውስጥ ያሉ የኒውየር ማህበረሰቦች አንድ አይነት ቋንቋ አንድ አይነት ባህላዊ እና ስነ ልቦናዊ ትስስር ያላቸው ናቸው። ኦሮሚያን በኩል እንደዚህ ልታገኝ ትችያለሽ እና ዙሪያውን ብትዞሪ ከጎረቤት ሀገራት ጋር ያለን ቁርኝት በጣም ስር የሰደደ ነው እና የኢትዮጵያ ሰላም ማጣት የጊዜ ጉዳይ ነው እንጂ የጎረቤት ሀገራትን ሰላም ማጣት የሚያስከትል ነገር።
በተለያዩ የኢትዮጵያ ክልሎች የፖለቲካ ጥያቄ በማንሳት በውጊያ ላይ ከሚገኙ አካላት ውጪ ለሚፈጸሙ የአፈና እገታና ስርቆት ወንጀሎች የፌዴራል መንግስት ቁርጠኝነት ባለው ሁኔታ እርምጃ ለመውሰድ ተነሳሽነት የለውም የሚል ቅሬታ ከተለያዩ ዜጎች በተደጋጋሚ ይሰማል። ይሁን እንጂ አቶ በፍቃዱ ለዚህ ምክንያቱ የተነሳሽነት ጉድለት ሳይሆን አዲሱ የብልጽግና መንግስት ራሱን በማደራጀትና በተለያዩ ግጭቶች በመጠመዱ የተነሳ የመጣ የአቅም እጦት ነው ይላሉ።
አንድ ሀገረ መንግስት ውስጥ ከማጭ መንግስት ሞኖፖሊ ቫይለንስ ወይም ደግሞ የነውጥ ኃይል የበላይነት ቁጥጥር ሊኖረው ይገባል እና የኢትዮጵያ መንግስት ይህንን የሚጠላ አይመስልም። ለምሳሌ ፋኖ የሚባሉትን ኃይሎች እንዲሁም የሸኔ ብሎ የሚጠራቸውን የኦሮሚያ ኃይሎችን ወይም ሌሎችን በሙሉ ሙሉ ለሙሉ ተቆጣጥሮ ብቸኛው የኃይል ወይም የነውጥ ኃይል የበላይነትን መቆጣጠር የሚጠላ አይመስልም። ስለዚህ መንግስት ራሱ አንድ ተዋናይ ነው በዚህ። ምክንያቱም ነገርየው ስልጣን ኤለመንት አለ። ስልጣን እንቆጣጠራለን የሚሉ እና ነው ስልጣን መቆጣጠር ያለብኝ እኔ በበሽታ የመጣሁት እኔ ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው የሚሆነው ብዬ ለማስበው እንጂ የቁርጠኝነት ማጣት አይመስልኝም።
አቶ በፍቃዱ የኢትዮጵያ መንግስት ግልጽ የሆኑ ውይይቶችና ምክክሮች ያለማድረግ የአመራር ልምዱ ዜጎች መንግስትን እንዲጠራጠሩና የደህንነት ስሜት እንዳይኖራቸው የሚያደርግ ህጸጽ መሆኑንም ጠቁመዋል።
ከዚህ በፊት የኢትዮጵያ መንግስት ወይም የብልጽግና መንግስት የሚከተለውን አመራር ስታይል ፓተርናሊስቲክ ወይም ደግሞ የወላጅ ወይም የአሳዳጊ ዘዬ ብዬ ገልጬው ነበር። ይህንን ያልኩበት ምክንያት ምንድነው? ወላጆች ልጆቻቸው ሳይነግሯቸው የሚያደርጉትን ነገር ኤክስፕሌን ሳያደርጉ ወይም ማብራራት ሳይጠበቅባቸው እንዲያምኗቸው የተጠበቀ ምክንያቱም ላቸው። ስለዚህ መንግስት ምንም አይነት ግልጽነት ማብራሪያ ሳያደርግና ዜጎቹን ሳያሳትፍ እኔ ማደርግላችሁ አምናችሁ ተቀበሉ በቅንነትና በበጎ አላማንም ማደርግላችሁ የሚል አዝማሚያ ይከተላል። ለምሳሌ የልዩ ኃይሎች መፍረስ ለአማራው አይ ቲንክ ዋናው ትሪገር ፖይንት ነበር ይመስለኛል። የልዩ ኃይሎች መፍረስ ላይ ግልጽ ውይይትና ከዛ ቀጥሎ የሚከተለውን አካሄድ የማሳወቅ አዝማሚያ አለ። ሶ ተደጋጋሚ በርካታ ስህተቶች ሲፈጸሙ ነበር። ስለዚህ ማለት ዜጎች መንግስትን ማመን ተከታታይ ኃላፊነታቸው ስራቸው አይደለም። መንግስት ለበርተራለት ለዜጎች አብራርቶና አሳምኖ ማንኛውም ተቋምም ይሁን ፖሊሲም ይሁን ተግባር መፈጸም ያለበት።
የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ከፍተኛ ተመራማሪ ባለሙያው ዶክተር አረጋሽ ሁመቴ የኢትዮጵያ ምጣኔ ሀብት ቀውስ ከፍተኛ የሆነ የስርዓት ቁጥር በመፍጠር ከምስራቅ አፍሪካ አልፎ ወደ አውሮፓ ሊሻገር የሚችል የፍልሰት ችግር ሊያጋልጥ ይችላል ይላሉ።
ይሄ በጣም ትልቅ ያለበት ሀገር ሰላማዊ ሁኔታውን እየቀነሰ እየቀረቀዘ እያጣየለ ማለት በአራቱም ማልጣጫ ምናልባት የማህበረሰብ ፍንጠት ሊኖር ይችላል። ይሄ ደግሞ ሌሎች ሀገሮች ጎረቤቶች ብቻ ሳይሆን ተሻግሮ ሌላውንም አውሮፓን ምናሌሎችም የሚያስቸግር የሚያጠቀልል የሰው ፍጠጠር ይችላል።
ዶክተር አረጋሽ ሁመቴ ለዚህ መፍትሄ በዋናነት ሰላምና መረጋጋትን ማምጣት ጥሎም እንደ ግብርና ላሉ የምጣኔ ሀብት ዘርፎች ትኩረት እንዲደረግ ምክረ ሀሳብ ለግሰዋል።
እንግዲህ የፖለቲካ ሰዎች አሉ፣ የተሻለ ከኛ የተሻለ የሚያስቡ ዳቁ ልምዱም ያላቸው ሰዎች አሉ። ይህን እንዴት አድርጌ ማስወገድ አለብኝ የእነሱ ስራ ተሻ ይሆናል። ይሄ የቅድሚያ ቀናት ሰጡ መወገድ ያለበት ከዛ በኋላ ወደ ኢኮኖሚ ፖሊሲ ወደ ኢኮኖሚ ስትራቴጂ በጣም ማሰብ የምንችለው መጀመሪያ ይህን ግጭትና ለመረጋጋቱን በአጭር ስናስቀር ስናስወግድ ነው። ከዛ በኋላ ደግሞ ወደ ፕሮጀክቶች ከሄድን ፕሮጀክቶችን በምንመርጥበት ጊዜ የትኛው ፕሮጀክት መጀመሪያ መተግበር አለበት የሚለውን ካየን ኢኮኖሚው ላይ የተሻለ የረጅም ጊዜ አስተዋጽኦ ሊያበረክቱ የሚችሉ የብዜት ውጤት ያላቸው ወይም ደግሞ የመልቲፕሌየር ኢፌክት የምንለው ያላቸው ክፍለ ኢኮኖሚዎች ቅድሚያ ሊሰጣቸው የኢትዮጵያ ኮምፓራቲቭ አድቫንቴጅ የሚባል ነገርም አለ። ወይም ደግሞ የጸጋዋ የትኛዋል የትኛው ትንሽ ወጫው ብዙ ምርት ታገኝበት ምችው። ከዛም ደግሞ ዓለም አቀፍን ኢኮኖሚያዊ ትስስሩም ደግሞ ከፍ ያለው ሴክተር ነው። ለምሳሌ ግብርናውን የመጀመሪያ ፕራዮሪቲ ቢደረግ፣ ኢንዱስትሪው ፕራዮሪቲ ቢደረግ፣ ኮንስትራክሽኑ ፕራዮሪታይዝ ቢደረግ እነዚህ የኢኮኖሚ ላይ የሚኖራቸው አስተዋጽኦ ከፍተኛ ነው። ስራ አጥ ቁጥሩን በመቀነስ ደረጃ ከፍተኛ ድርሻ ይኖራቸዋል። የዋጋ ግሽበቱን በመቀነስ ደረጃ ከፍተኛ አስተዋጽኦ ይኖራቸዋል። ወደ ውጭ የምንልከውን ምርት ምጣኔን በመጨመር የተሻለ ድርሻ ይኖራቸዋል። የአገልግሎት ዘርፉ ምንለው ቀጥሮ ሊመጣ የሚችል ነው።
የካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ በበኩላቸው ሰላምን ለማምጣት ሁሉም የግጭት ተሳታፊ አካላት የተካተቱበት በመተማመን ላይ የተመሰረተ ፖለቲካዊ መፍትሄ እንደሚያሻ አሳስበዋል።
ሌላው የዚህ መንግስት በተደጋጋሚ ሲያደርገው የነበረው ነገር እየሰጡ መንሳት፣ ለምሳሌ በኢትዮጵያ አሁን መንግስት መሪ የሆኑ አገራዊ ምክክር የሚባል አንድ ኢኒሽቲቭ አለ፣ እንዲሁም ደግሞ የሽግግር ፍትህ የሚባል ኢኒሽቲቭ አሉ። እነዚህ ነገሮች በጣም አስፈላጊ ናቸው። በተለይ ፍትህ አግኝተን የምንሄድበት እድል ይሰጡናል። ነገር ግን እነዚህ ሂደቶች ምን ያህል አቀኝነት አለባቸው ስንል በፖለቲካ ፓርቲዎችም በተለያዩ ተዋናዮችም ቢሆን ሙሉ እምነት የለም። ምክንያቱም አቀኝነት በመንግስትም በሌሎች ተዋናዮች ዘንድ በተለይ መንግስት መንግስት መር እስከሆኑ ድረስ የለም እንጂ እነዚህን ሁለት ኢንስትሩመንቶች መጠቀም ይቻል ነበር። ግን ዞሮ ዞሮ መንግስት ላይ ትልቁ ሸክም ቢኖርም ሌሎች ተዋናዮች የራሳቸውን ድርሻ የላቸው ማለት አይደለም። የፌደራል መንግስት አለ፣ የክልል መንግስታት የራሳቸው የተወሰነ ዲግሪ ኦቶኖሚ አላቸው። እንዲሁም ደግሞ የትጥቅ ትግልን የመረጡ የተለያዩ ተዋናዮችም ቢሆኑ በሰላማዊ መንገድ የኢትዮጵያ ችግር እንዲፈታ የራሳቸውን አስተዋጽኦ ማድረግ አለባቸው። ስለዚህ መጀመሪያ ከሀገራዊ ምክክሩ ይሁን ከሽግግር ፍትሁ በፊት በእኔ በኩል የፖለቲካ እርቅ ወይም እርቀ ፖለቲካ ያስፈልጋል ብዬ አስባለሁ። የተለያዩ የማህበረሰብ ክፍሎችን እያንቀሳቀሱ ያሉ እና በነውጥ እየተሳተፉ ያሉ በነውጥ የማይሳተፉ የፖለቲካ ኃይሎች መጀመሪያ የፖለቲካ ድርድር ማድረግ አለባቸው። ከዛ በዛ ፖለቲካ ድርድር መሰረት መጠነ ሰፊ ሁሉን አካታች አቀኝነት የተሞላበት የፖለቲካ እርምጃ ያስፈልጋል ብዬ አምናለሁ።
በኢትዮጵያ እስካለፈው መስከረም ወር ድረስ 2.9 ሚሊዮን ሰዎች ከመኖሪያ ቀያቸው በግጭት ምክንያት ሲፈናቀሉ 141,000 የሚሆኑ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በጎረቤት ሀገራት እንደሚገኙ የመንግስታቱ ድርጅት የሰብአዊ ጉዳዮችን ጠቅሶ ሂውማን ራይትስ ዋች በጥቅምት 24/2016 ባወጣው ሪፖርቱ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፈውን ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ ያነጣጠረ መሰናዶ ነው። ወደ ቀጣዩ መሰናዷችን ስንሻገር ፖሊስ በቅርቡ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያስተሳስሩ ነበር ያላቸውን 11 የዩቲዩብ ድረገጽ አቅራቢዎች በቁጥጥር ስር አውሏል። ተጨማሪ ሰዎችን በቁጥጥር ስር የመዋሉ ሂደት ተጠናክሮ እንደሚቀጥልም ተሰምቷል። ደረጀ ደስታ በቀጣዩ ዘገባው የዚህን እርምጃ ህጋዊና ማህበራዊ አንድምታ ያስቀኝናል። እሱን ተከታትለን እንመለሳለን።
ዛሬ ማህበራዊ ሚዲያው ገንዘብ ስለሚያስገኝ የኢትዮጵያውያን ልብ ማሳዘን የሚችል ነገር መሰራጨት ከጀመረ ቆይቷል ይላሉ የቤተሰብ አማካሪና ሞሽን የማማከርና ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ። ይህም ሆኖ ግን ይህ ያሁኑ እጅግ በጣም ያስደነገጣቸው መሆኑን ይናገራሉ።
በተለያየ መንገድ የዋህ ገር የሆነ ሊራዳ የሚችልን የኢትዮጵያን ልብ የሚያበላሽ የሚያሻፍት ሳይጎዱ ተጎዳን ሳይጠቁ ተጠቃን እንደገና ደግሞ በሌላ በኩል ውሸት ጆሮአችንን ጭው ያረገ በጣም ያደነገጠ ቃላት ያጣንለት መናገር ሁሉ ያቃተንና ማን ይድረስልን አቤት ወዴት እንበል ብለን ታፍነን ቁጭ ባልንበት ዩቲዩበሮቹ አንዳንዶቹ አስቀድሞ ወጥተው ይቅርታ ሲጠይቁ የኢትዮጵያን ህዝብ አስቀይም ያለው ሰው አሳስቶኝ ነው አክቲንግ ነው ብሎኝ ነው እንደዚህ ደጋግሞ አሁን ሰማን እንጂ ከዚህ በፊት በጣም አስደንጋጭ ጆሮ ጭው የሚያረጉ ከኢትዮጵያዊ በጭራሽ የማይጠበቅ ነውረኛ ድርጊት ሲፈጽሙ ቆይቷል። በግልጽ በአደባባይ እየወጡ ማለት ነው።
የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ይሄ ከማህበረሰባችን አኗኗርና ወግ የተለየ ብቻ ሳይሆን አንዳንዴ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው የሚኖሩት በማለት ይጠይቃሉ። ቀደም ሲል ከተገለጹት በተጨማሪ ፖሊስ በቁጥጥር ስር ያዋላቸው ሌሎች ሰዎች ስለመኖራቸው በሰጡት መልስ እርምጃው የሚቀጥል መሆኑን በመግለጽ ያስጠነቅቃሉ።
ማህበረሰባችን ወግ፣ ሃይማኖት፣ ባህል ከተለያዩ ካናኖራችን ከማህበራዊ እንቅስቃሴያችን ጋር እጅግ ስም የተቃረነ አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን ስንጠየቅ እንድንደርስ ያደረጉ አስፈያፊ የሆኑ የፈጠራ ታሪኮችን ነበረ ሲያሰራጩ የሰለሙት እና ከዚህ በኋላ ይህ አይነት አካሄድ ብዙ የሚያዋጣ አይደለም፣ በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊና ስነ ልቦናዊ ጉዳቶች እንዲዳረግም አንፈቅድም፣ ወንጀል ነው። ስለዚህ ከዛ አንጻር የምንጠይቅበትን አግባባት ተላሳይ ነው የሚቀጥል መሆኑን ሌሎች ያልተያዙትን ጭምር እንዲገለጸ ይፈልጋል።
እስካሁን ምን ያህል ሰዎች ታስረዋል?
እስካሁን ወደ 11 የሚሆኑ ግለሰቦች ያው ከጊዜው ጋር ከቁጥሩ ጋር አንዳንዱም እንግዲህ ገና የሚያዙም አሉ። በመረጃዎችን በሚመጡ መረጃዎችን ወይም የሚመጡ መረጃዎችን ጭምር መነሻ አድርገን እንቅስቃሴ እያደረግን ነው። ቁጥሩ ሊጨምርም ሊቀንስም የሚችልበት ሁኔታ ሊኖር ይችላል። አሁንም በሚመጡልን መረጃዎች አሁንም ያልተያዙ አንዳንድ ግለሰቦች እንዳሉ መረጃዎች እየረጡ ነው። ሰብሰብ አድርገን እንግዲህ ወደፊት በእነሱ ላይ ደጋጋሚ የሚወሰንባቸውንም ጭምር ለህዝብ ግልጽ የምናደርግ ነው።
በቁጥጥር ስር የዋሉት በህዝብ ተደጋጋሚ ጥቆማና ግፊት መሆኑን የህዝብ ግንኙነት ኃላፊው ይናገራሉ።
ያው ይሄ ችግር አሁን የመጣ አይደለም፣ ቀደም ሲል የነበረ ነው። በተለያዩ ጊዜያቶች የተለያዩ ሰዎች በተለያየ አማራጭ አቤቱታቸውን ሲያቀርቡ ነበረ። በማህበራዊ ሚዲያዎችም ጭምር በመደበኛዎች ሚዲያዎች ጭምር ይሄ ለማህበረሰቡ ወግና ባህል ፍጹም ተቃራኒ የሆኑ በተለይ ደግሞ ሀሰተኛ የሆኑ ነገሮችን እየተደረጉ በሚገልባሉ ሲሉ ህብረተሰቡ ሲያደናግሩ የቆዩ ናቸው። በተለያየ ጊዜ የተለያዩ ግለሰቦች የሚሰጧቸውን አስተያየት ምንጮች በማስገባት በተለያዩ ሚዲያዎች የሚገለጹ ትክክል አይደሉም የሚሉ ሀሳቦችን ተገንዝበው ወደ ትክክለኛ መስመር መምጣት ይጠበቅባቸው ነበረ። ግን ያው ጆሮ ዳባ ልበሱ ነው። እንደሰማችሁት በተለያዩ ሚዲያዎች ላይ እጅግ በጣም በተለይ ለኛ አብሾች እንኳን ድርጊቱን እንደው ሀሳቡን ማሰቡ በራሱ እንኳን መናገሩ ማሰቡ ራሱ እጅግ በጣም አጸያፊ በሆነበት ማህበረሰብ ውስጥ ያው አሁንም ለመድገሙ በጣም የሚከብድ የሆኑ ነገሮችን ያው በድምፅም ሰምተናል፣ በቪዲዮዎችም ጭምር እያስደገፉ እያሰራጩ ህዝብን የሚያደናገሩ ዩቲዩበሮች ናቸው በቁጥጥር ስር የዋሉት።
ኮማንደሩ እኩይ ሲሉ የገለጹትን ስራ ሲሰሩ የኖሩት ግለሰቦች በተባራሪነት ሳይሆን ስራዬ ብለው ቤት ተከራይተው እንደ ተቋም ራሳቸውን አደራጅተው መሆኑን በመጥቀስ በቁጥጥር ስር ከዋሉበት ሁኔታና ሂደት ጋር በማያያዝ ገልጻሉ።
በጣም የሚገርመው ነገር እንደዚህ አይነት እኩይ ተግባር ለመፈጸም ቤት ተከራይተው ደስ እንደ ስራ የተለያዩ የሚዲያ ማቴሪያሎችን አሟልተው ካሜራዎችን አሟልተውም ጭምር ነበር ይህን ስራ ሲሰሩ የነበሩት። እንግዲህ ከህብረተሰቡ በተለያየ አቅጣጫ የሚመጡ መረጃዎችን መነሻ በማድረግ ፖሊስ በመጀመሪያ ያደረገው ነገር መረጃ የማሰናሰል ስራ ያደረጉ ግለሰቦቹ በህዝብ ጥቆማ ነው እንግዲህ በፖሊስ ቁጥጥር ስር የዋሉት። በካ ክፍለ ከተማ ፖሊስ መምሪያ ነው ጉዳያቸው እየተጣራ ያለው። በቁጥጥር ስር ካሉት መካከል የመቅደስ መብራቱ መኮንን የተባለች ግለሰብ፣ ሮሄ ልዩነት፣ ጣዕም፣ አዲስ አለም፣ ዘይቤ ህይወት፣ እይታ እና ዮኒ ህይወት የተባሉ የዩቲዩበሮች ልጆች መወክረት በስራ አስኪያጅነትም ጭምር ትመራ የነበረች ነች። እንግዲህ ዮኒ ህይወት የተባለችዋ በጣም የሚገርመው ብሩክ ወርቁ ጌታሰው የተባለ ግለሰቡ ደግሞ ገጾችን በምክትል ስራ አስኪያጅነት እና በአስተባባሪ ስመራ የነበረ ሲሆን ናትናኤል አበራ በቀለ የኢየሩሳሌም አስመረና ምህረትና ምህረት ያሲን ሲጋ የተባሉት ግለሰቦች ደግሞ በፕሮግራም አቀናባሪነት እንዲሁም ናትናኤል ዮሐንስ አሸን በካሜራ ባለሙያነት የነበሩ ናቸው። እንግዲህ ከላይ የጠቀሱት ግለሰቦችን በቁጥጥር ስር ለማዋል ቀደም ሲል እንደገለጽኩልን የተለያዩ መረጃዎችን ስናሰባስ ቆይተናል። በመጨረሻም ተከራይተው በሚሰሩበት ህንፃ ስምንተኛ ፎቅ የየካ ክፍለ ከተማ ላይ ስምንተኛና አስራ ሶስተኛ ፎቅ በሚገኙ ቢሯቸው ላይ በህግ አግባብ የተደረገ ምርመራ የፈጠራ ወሬ ለመቅረጽና ለማሰራጨት ከሚጠቀሙባቸው የኤሌክትሮኒክስ እቃዎች ጋር ነው በቁጥጥር ስር ያሉት።
ዩቱበሮቹ የሚያቀርቧቸው ዝግጅቶች እጅግ አስደንጋጭ ደረጃ ላይ ደርሰው እንደነበረ የገለጹት አቶ ብርሃኑ በተወሰደው እርምጃ መርካታቸውን ይናገራሉ።
በጣም ነው የደነገጥነው። ከመደንገጥ ብዛት መናገር ሁሉ አልቻልንም። ዝም ነው ያልነው። የፍትህ አካላት ቁጥጥር ስር አውሏቸዋል ሲባል ግን እንደው የመጀመሪያ ትንሽዬ እርምጃ ናት እንጂ ከነሱም የከፉ ሌሎችም በብዛት ሚዲያውን አጥለቅልቀው በግልጽ ቀኑን ሙሉ ሲሳደቡ ብልግና ነገር ካፋቸው ሲወጣ ይውላሉና እኛ በተደረገው እጅግ ብንደነግጥም በተወሰደው እርምጃ ግን እኔ በበኩሌ በጣም ረክቻለሁ።
ፖሊስ በወሰደው እርምጃ ከህዝብ ያገኘው አስተያየትና ድጋፍ ከፍተኛ መሆኑን የህዝብ ግንኙነት ኃላፊው ኮማንደር ማርቆስ ይገልጻሉ።
በዚህ ምክንያት በጣም ጥሩ የሆኑ አስተያየቶች ወደ ፖሊስ እየመጡ ነው። በለጠፍነውም ዜና እንደገና በስልክም በአካልም ጭምር እየመጡ ስራችንን እያደመጡ በዚሁ መቀጠል እንዳለበት እና ህብረተሰቡ በከፍተኛ ሁኔታ እየተጎዳለች በተለይ ልጆች ያሏቸው ወላጆች ልጆቻችንን የት ሄደን እናሳድግ ምን ውስጥ እንክሰት እስከሚሉ ድረስ በጣም የተማረሩበት ጉዳይ መሆኑን እና ይሄ ግን መብረድ እንደሌለበት ተጠናክሮ መቀጠል እንዳለበት ከዛም ባሻገር በሰውም ደግሞ ፖሊስ ለሚሰራው ስራ ድጋፍ መስጠት እንደሚጠበቅበትም ጭምር አስተያየት እየሰጡ ያሉበት ሁኔታ አለ።
መንግስት የወሰደው እርምጃ እሳቸውንም ያረካ መሆኑን ቢገልጹም በቂ ነው ብለው የማይወስዱበትንም ምክንያት አቶ ብርሃኑ ራቦ ብለው ያስረዳሉ።
ገና ይቀራል። እውነት መንግስት ቁጥጥር ስር አውሏቸዋል የሚለው ነገር በዜናም ሰምተናል። በተለያየ መንገድ በዚህ በኩል መንግስት አጠናክሮ እንዲቀጥልበትና እኛ እንደዚህ ሚዲያ አገኘን ብለው አፍ የምንከፍትበት መንገድ አገኘን ብለው የኢትዮጵያንን ስነ ልቦና የሚቀጠቅጡ የኢትዮጵያንን ስነ ልቦና የሚሰብሩ አንገት የሚያስደፉ አሁን ከባህር በጭልፋ ነው በማንኪያ አሁንም አሉ በስፋት። መንግስት ሌላም ያገባኛል የሚል የሚዲያ አካላትም ሌሎችም ሁሉም ዜጋ ሁሉም ባለድርሻ አካላት ተረባርቦ እነዚህ ነውረኞች ባለማየት፣ ባለመውደድ፣ ባለማጋራት፣ ኮመንት ባለማድረግ ቅስማቸውን ሰብረን ከማህበራዊ ሚዲያ እንዲወጡ የምናደርግበት ዘመቻ ቢከፈት መፍትሄ ይሆናል ብዬ አስባለሁ።
በማህበራዊ ሚዲያው ላይ የሚታዩ በርካታ ነገሮች ከመደበኛው አውድና ስነ ምግባር ውጪ በመሆን ለማህበረሰቡም ለሀገርም የማይጠቅሙ ናቸው ብዬ አስባለሁ ይላሉ አቶ ብርሃኑ።
ሚዲያው በሙሉ በጣም የምንሰራቸው ከዲሲፕሊን የወጣ ከስነ ስርዓት የወጣ ለምሳሌ የመከላከያ ልብሶችን ለብሰው የሚሰሩ አሉ። የፌዴራል ፖሊስ ልብሶችን ለብሰው የሚሰሩ ስራዎች አሉ። ከሃይማኖት ጋር አያይዞ የማይገናኙ ጽንፎችን ለአገር ዋጋ የሌለው ለአገር የማይጠቅመውን ነገር በብዛት የሚሰሩ አሉና እንግዲህ ቶሎ ብለን ነጥተን መፍትሄ የማናመጣበት ከሆነ በገንዘብ እየሰከሩ በላይክ እና ሼር እየሰከሩ እኔ ብቻ ነኝ አዋቂ ብለው አዋቂዎቹን ጆሮ ጭው እያረጉ ዜጎቻችን ጆሮ ጭው እያረጉ ተስፋ እንድንቆርጥ መኖር እንድንጠላ የሚያረጉ ናቸው ብዬ አስባለሁ እኔ በኔ በኩል።
አቶ ብርሃኑ ሁኔታው ሊስተካከል የሚችለው በዩቲዩበሮች ወይም አቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ድጋፍ ሲታቀቡ ብቻ ነው ይላሉ።
አለመታደል ሆነን ብዙ ተመልካች ያለው በአሁኑ ጊዜ ኢትዮጵያኖች በሚሰሩት ማህበራዊ ሚዲያ ላይ ብዙ ተመልካች ብዙ ተከታይ ያለው ጽንፍ የረገጡ ስድቦችን አንዱ አንዱን የሚያዋርድበት የሚያናንቅበት አንዱ አንዱን ከሰውነት ይሄ ዲሁማናይዜሽን የሚባለው ሰውን ለማጥፋት ፈልግ መጀመሪያ ከሰውና ተራ ነው የምታወጣ። ሰውን ዲሁማናይዝ ማድረግ መሪ ሊሆን ይችላል፣ ግለሰብ ሊሆን ይችላል፣ ከሰውና ተራ አውጥቶ ሌላ ስመለጠፍ ማዋረድ ማሳነስ በስድብ ከኛ በጭራሽ የማይጠበቁ እነዚህ በጣም ብዙ ተከታይ አላቸው። ብዙ ተከታዮች ወይም ደግሞ ተመልካቾች ይወዷቸዋል፣ ያጋሯቸዋል፣ ሼር ያደርጋሉ፣ ላይክ ያደርጋሉ፣ ኮሜንት ያደርጋሉ። በብዛት ግር ብሎ ሰዎች የሚያዩት እንዲህ አይነት ሚዲያዎች ሆኗል።
እንዲህ ያሉ ሚዲያዎችን ደግሞ ከጀርባ ሆኖ የሚያንቀሳቅሰው ትልቁ ነገር አቶ ብርሃኑ እንደሚሉት ገንዘብ ነው።
ይሄ ሲሆን ደግሞ ገንዘብ ያስገኛል ማለት ነው። ገንዘብ ስለሚያስገኝ አሁን ገንዘብ ግልጽ ወጥቶ የነገሰበት ዘመን ነው። ለገንዘብ እየተገዛ ነው የሰው ልጅ። ለገንዘብ ብሎ አገር ድምጥማጧ ቢጠፋ ጉዳዩ አይደለም አሁን የሰው ልጅ። ለአገር ለገንዘብ ብሎ ሴት ልጅ ብትዋረድ፣ ወንድ ልጅ ቢዋረድ፣ ባህላችን ቢረክስ፣ ሃይማኖታችን ቢዋረድ ጉዳዩ እስከ ዓለማውን ደረጃ ደርሰናል አሁንና መታቀብ ያለበት ቪዲዮን የሚሰራው ብቻ ሳይሆን ቪዲዮም የሚመለከተው ያለ ዕውቀትም የሚመለከታል። ለምሳሌ ዲስላይክ እንኳን ቢያረግ ለዛ ሰው ዋጋ እየሰጠ እንደሆነ አያቅም ሰው በአብዛኛው።
አቶ ብርሃኑ መፍትሄ ናቸው ከሚሏቸው መካከል ስለ ማህበራዊ ሚዲያ አጠቃቀም ማህበረሰቡን ማስተማር ይገባል፣ ህዝቡ ለራሱና ለሀገሩ ጠላቶች ገንዘብ እያዋጣ መሆኑን መረዳት ይኖርበታል በማለት ይከራከራሉ።
የዚህ የሶሻል ሚዲያ ሊትረሲ ወይም ደግሞ የሶሻል ሚዲያ እውቀት በስፋት ያስፈልገናል። በስፋት ማስተማር እድሉን ያላቸው ሚዲያ በእጃቸው ያለ የማህበራዊ ሚዲያን ፈተናና ጥቅሞቹን በግልጽ ማስተማር። ምን ስንል ለምሳሌ አንድ አገር ላይ የተነሳን ወገን በጣም ሲሳደብ፣ አገርን ሲያንቋሽሽ፣ ሲያዋርድ፣ እሴታችንን ገደል ሲከት በንዴት እያየነው ሊሆን ይችላል። እኛ እየተናደድን ስናየው ያ ሰው ግን ጥቅም እያገኘበት ነው። እኛ ባየነው ገንዘብ እያገኘበት ነው። ወደን ግን አላየነው። እኛ አናውቅም ለጠላት ገንዘብ ማምረቻ እየሆንን እንዳለን አናውቅም። ለአገር ጠላት፣ ለባህል ጠላት፣ ለልማድ ጠላት፣ ለኢትዮጵያዊነት፣ ለሃይማኖት ጠላት ገንዘብ እያበረከትን እንደሆነ እንኳን አናውቅም።
ማህበራዊ ሚዲያው ብዙ ጥቅሞች የተገኙበትና አሁንም የሚገኙበት ጠቃሚ መረጃዎችን መቀባበያ፣ የትምህርት፣ የሳይንስ እና የፖለቲካና ሰብአዊ መብቶች መወያያ መድረክ ብቻ ሳይሆን ከመነሻውም ይህን ዓላማ ከግምት ውስጥ ለማስገባት የተሰራ መሆኑን አቶ ብርሃኑ ያምናሉ። ህብረተሰቡ ይህን ሚዛን በመጠበቅም ሆነ በጎጂ ጎኑ የተደቀነበትን የአማራጭ ፈተና አስመልክቶ ምን ማድረግ ይኖርበታል? አቶ ብርሃኑ ችግሩን አላጡትም።
በቃ ወዴት ትተነው እንቀመጥ? የግድ ጥቅም አለው። መረጃ ታስተላልፍበታለህ፣ ታስተምርበታለህ፣ ሰዎችን ታገኝበታለህ። ወደ ሚዲያው ልሂድ። እጅግ ዘግናኝ
ቀላል ፈተና አይመስልም። ለማንኛውም እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚተላለፍ ወጣቶች ላይ ያነጣጠረ መሰናዶ ነው። በዝግጅቶቻችን ላይ ማናቸው ማስተያየቶች ካሏችሁ በፌስቡክ እና በትዊተር ላይ ቪኦኤ አማሪክ በሚለው ገጽ እንገኛለን። የዛሬውን ጨምሮ ደግሞ በየቀኑ የምናቀርባቸውን ወጣቶችን የሚመለከቱ መሰናዶዎችን ለመከታተል amharic.voanews.com የተሰኘውን ኦፊሳላዊ ገጻችንን በመጎብኘት እኒሁን ዘገባዎችና መረጃዎች ማግኘት ትችላላችሁ። በመቀጠል አንድ አጭር መልእክት ሰምተን እንመለሳለን።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪው ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ጋቢና ቪኦኤ በሳምንቱ 7 ቀናት የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው። በቅዳሜና እሁድ መሰናዶአችን ደግሞ መዝናኛውን ዓለም የሚቃኙ ሌሎች ዝግጅቶችን ተካተዋል። እንድትከታተሉ አስቀድመን እንጋብዛለን። ዛሬ ምሽት አስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩኝ። በቅንብሩ አብራኝ የቆየችው ደግሞ ብርሃን ሉናት፣ ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። መልካም ጊዜ።